Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። በዛሬ ምሽት ቆይታችን
ባንዴ ያልመጣ ችግር እንደሆነው ባንዴ መቀየር ስለማይቻል ሐሳባቸውን እንዲቀይሩ፣ አስተሳሰባቸውን እንዲቀይሩ፣ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን።
ወጣቶችን በአነቃቂ ንግግር የምታግዘው የህይወት ክህሎት ስልጠናዎችን የምትሰጠው ሀና ኃይሉ ናት። የምሽት እንግዳችን ናት። ቆየት ብለን ሀሳቦቿን እንሰማለን።
አሁን ላይ መረጃ የሚያሳየው ህይወታቸው እያለፈ ያለው ሰዎች ሌሎች ተጓዳኝ በሽታ የሌለባቸው በእድሜ የሚያልገፉ ጭምር በዚህ በሽታ ተይዞ ህይወታቸው እያለፈ ነው ያለ።
የማህበራዊ ትስስሮችና መስተጋብሮችን አለመገደብ የኮሮና ቫይረስ ወረርሽኝን በፍጥነት እያስፋፋ ነው ሲል የኢትዮጵያ ጤና ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ ዶክተር ተገኔ ረጋሳን ነው ቀድመን የሰማናቸው። ሙሉ ዘገባው በምሽቱ ይደመጣል። ተጨማሪ ዘገባዎችም ተካተዋል። የምሽቱ መሰናዶ መሪ ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። ስመኝ ሸቁየ ደግሞ አስከትላ አለምን ውሎና ዳር ታስቃኝናለች።
አመሰግናለሁ ሀብታሙ። ናይጄሪያ በአምስት ወራት ውስጥ ለመጀመሪያ ጊዜ ከመጪው ቅዳሜ አንስቶ ከሀገሪቱና ወደ ሀገሪቱ የሚደረገውን ዓለም አቀፍ የአውሮፕላን በረራ እንደምትቀጥል አስታውቃለች። ናይጄሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ ኢዞፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአውሮፕላን ጉዞን አቁማ ቆይታለች። የናይጄሪያ መንግስት በገለጸው መሰረት የመጀመሪያዎቹ ወደ ሀገሪቱ የሚገቡ አውሮፕላኖች በፌደራሏ መዲና አቡጃና በንግድ መዲናዋ ሌጎስ ይገባሉ። የሚነሱት ከየት እንደሆነ ግን ገና አልተገለጸም። መንገደኞች ለበረራ ከመነሳታቸው በፊት የቫይረሱ ምርመራ እንዲያደርጉ፣ ናይጄሪያ ከገቡ በኋላ ደግሞ በራሳቸው ወጪ ራሳቸውን አግለው እንዲቆዩና እንዲመረመሩ ሀገሪቱ ጠይቃለች። የዩናይትድ ስቴትስ የስራ ሚኒስቴር ዛሬ በገለጸው መሰረት ባለፈው ሳምንት 1 ሚሊዮን የሚሆኑ ሰዎች የስራ አጥነት ድጎማ ለማግኘት ማመልከቻ አስገብተዋል። ይህም የአሜሪካ አሰሪዎች በኮሮና ቫይረስ ወረርሽኝ ምክንያት ሰራተኞችን ማስወጣት እንደቀጠሉ ያመለክታል ተብሏል። ከቅርብ ሳምንታት ወዲህ በየሳምንቱ የስራ አጥነት ማመልከቻ የሚያስገቡ ሰዎች ብዛት 1 ሚሊዮን ገደማ ይሆናል። የቫይረሱ ወረርሽኝ የሀገሪቱን ኢኮኖሚ ከማዳከሙ በፊት ከነበረው በ200,000 ከሚገመት የስራ አጥነት ቁጥር ጋር ሲነጻጸር እጅግ የበዛ እንደሆነም ተዘግቧል። ዩናይትድ ስቴትስ ውስጥ ተቃውሞዎች በሚካሄዱበት ባሁን ወቅት የሀገሪቱ ምክትል ፕሬዝዳንት ማይክ ፔንስ ትላንት ማታ በሪፐብሊካዊ ፓርቲ ጉባኤ ላይ ባደረጉት ንግግር በባይደን አስተዳደር ስር የአሜሪካ ደህንነት አይጠበቅም ብለዋል። ለፕሬዝዳንትነት እየተወዳደሩ ያሉት ዲሞክራቱ ጆ ባይደን ለፖሊስ ኃይል የሚመደበው በጀት እንዲቀንስ ከሚፈልጉ ሰዎች ጋር ተባባሪ ናቸው ሲሉ ነቅፈዋል። ፔንስ በሶስተኛው ቀን የሪፐብሊካውያን ፓርቲ ጉባኤ ባደረጉት ንግግር ጆ ባይደን አሜሪካ ዘረኛ ሀገር ናት ይላሉ። የአሜሪካ ሕግ አስከባሪዎች ሳያውቁት በውህዳን ማህበረሰቦች ላይ የአድሎ ስሜት አላቸው ብለዋል። ለሕግ አስከባሪዎች የሚመደበው ገንዘብ እንዲቀንስ ሲደግፉ እንደሆነ ሲጠየቁ ደግሞ በሚገባ እንደሚደግፉ ገልጸዋል ሲሉ ጆ ባይደንን ነቅፈዋል። ሀቁ ምንድን ነው? በባይደን ስር በምትተዳደር አሜሪካ ደህንነታቸው አይጠበቅም በማለትም ፔንስ አስጠንቅቀዋል። የጥቁሮች ሕይወትም ዋጋ አለው በሚል መሪ ቃል የሚንቀሳቀሱትና ሌሎች ነጻ ወይም ሊብራል አክቲቪስቶች ለፖሊስ ኃይል የሚመደበው በጀት እንዲቀነስ የሚያቀርቡትን ጥሪ ባይደን ይደግፋሉ በማለት ፕሬዝዳንት ትራምፕና ደጋፊዎቻቸው ባይደንን ሲነቅፉ ቆይተዋል። ባይደን በበኩላቸው የፖሊስ ኃይል በጀት እንዲቀነስ አልፈልግም፣ የፖሊስ ኃይል ከማህበረሰቡ ጋር በበለጠ ተቀራርቦ ለመስራት የሚያስችለው ተጨማሪ በጀት እንዲሰጠው ነው የምፈልገው በማለት አስተባብለዋል። ነገር ግን ባይደንና ለምክትል ፕሬዝዳንትነት አብሯቸው የሚወዳደሩት ካሚላ ሃሪስ ከፖሊስ ኃይል ወጪ ተቀንሶ የወንጀል ተግባርን ለመቀነስ ለሚሰሩ አገልግሎቶች እንዲሰጥ ለሚለው ሐሳብ ክፍት መሆናቸውን ገልጸዋል። ከዚሁ ከዩናይትድ ስቴትስ ሳንወጣ በአሜሪካ ውስጥ በሚደረገው ፕሬዝዳንታዊ ምርጫ የምርጫ ድምጽ በፖስታ ቤት በሚላክበት ወቅት የውጭ ሀገር ተቀናቃኞች ኢላማ ሊያደርጉት እየሞከሩ መሆናቸውን የሚያሳይ ምልክት እንዳልታየ ከፍተኛ የዩናይትድ ስቴትስ የስለላና የህግ አስከባሪ ባለስልጣኖች ገልጸዋል። በፖስታ ቤት በኩል የሚላኩ የምርጫ ድምጾችን ለማሰናከል ማንኛውም አይነት የውጭ ሀገር እንቅስቃሴ መኖሩን የሚያሳይ መረጃም ሆነ የስለላ ውጤት የለም ሲሉ አንድ ከፍተኛ የዩናይትድ ስቴትስ የስለላ ክፍል ባለስልጣን ትላንት ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የምርጫውን ድምጽ በፖስታ በኩል የመላኩ ተግባር በሀገሪቱ ታሪክ ወዳልታየ አይነት የምርጫ ማጭበርበር ያመራል በማለት አጥብቀው ሲቃወሙ ቆይተዋል። በርካታ የፌደራልና የክልላዊ ምርጫ ባለስልጣኖች ግን የፕሬዝዳንቱን አባባል አይቀበሉም። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ መደመጡን ይቀጥላል። በድረገጻችን ላይ እንዲሁም በሳተላይት መደመጫ ሞገዶቻችን ላይ እየተሰማን እንገኛለን። የዚህ መሰናዶ ቅጂ በፌስቡክ ገጻችን ላይ ይቀመጣል። ወደ ቀዳሚው ጉዳይ እንሻገር። የዛሬ 3 ዓመት ገደማ የሐዋሳ ዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የመሰናዷችን እንግዳ ነበረች ሃና ኃይሉ። አረጋውያንና ሕፃናትን በሚረዳ ተቋም ውስጥ በጎ ፈቃደኛ አገልጋይ ነበረች በወቅቱ። ዛሬ ሃና በተለያዩ መድረኮች ላይ በመገኘት ለወጣቶች አነቃቂ ትምህርቶችን የምትሰጥ፣ የላቁ ሐሳቦችን የምታጋራ ባለሙያ ሆናለች። ከሃና ጋር በተዛማጅ ሐሳቦች ላይ ያደረኩትን ቆይታ የጀመርኩት ከ3 ዓመታት በፊት ያጋራችንን እቅድ በማስታወስ ነበረ። በወቅቱ ሆስፒታል ውስጥ ተጥሎ የተገኘ ልጅ ለማሳደግ ከፍተኛ ፍላጎት ነበራት። ከተመረቀች በኋላ ሕፃኑን ተረክባ ለማሳደግም ከፍተኛ ህልም ነበራት። ያ ህልሟ የት ደረሰ?
ልጁን ለማሳደግ እስክመረቅበት ሞክሬ ነበረ በብዙ መንገድ። ግን የወጣው ፖሊሲ ላገቡና ኢንካም ላላቸው ሰዎች ስለነበረ ከ3 ዓመት ለማቆየት ከጣሊታ ራይዛፍ ጋር ብዙ ሙከራ አደረግን። ከዛ ግን መንግስት ህጋዊ አይደለም እና ማሳደጋችን ብሎኝ ለሌላ ቤተሰብ ተሰጠ ማለት ነው።
እንግዲህ ከዛ ጊዜ በኋላ ደግሞ አነቃቂ ንግግሮችን በማድረግ እንዲሁም ደግሞ ወጣቶች በግል ህይወታቸው የላቁ እንዲሆኑ የሚያስችሉ ስልጠናዎችን በመስጠት ስራ ላይም ተሰማርተሻል። የግል ምክንያትሽስ ምንድን ነው ይህንን ዘርፍ ለመቀላቀል?
ከስጀምር በጎ ፈቃደኛ ሆኜ ሰዎችን መርዳት ነበር አስቤ ጀምሬ የነበረው። ይህንን ደግሞ ያደረግኩት ሰዎችን ለመርዳት ቅንነት ወይ ደግነት ኖሮኝ አልነበረም። ከነበረብኝ ትንሽ ቻሌንጅ ነበረብኝ በልጅነቴ። ከዛ ከነበረብኝ ፈተና ለመውጣት ራሴን መደበቅ ነበረብኝ፣ አንድ ነገር ውስጥ ሀሳቦችን ለመሰብሰብ እና በጎ ፈቃደኛ መሆንና መጽሐፍ ማንበብ ሀሳብን ወይም ከየትኛውም ካለንበት ችግር ልክ ሰው በሱስ እንደሚደበቀው መደበቅ እንደሚችል ተረዳው እና ያንን መንገድ ጀመርኩ። ግን ሳላስበው በቃ መልካም ዘር ነው በጎ ፈቃደኝነትም ማንበብም ሰዎችን ለመርዳት ማሰብም ዘር ነበረ። አሁን በቅሎ ሳየው ትልቅ ነገር እየሰራው እንደነበር ተረዳሁኝ። በ12 ዓመቴ ነበር የጀመርኩት። ላለፉት 10 ዓመታት እንግዲህ አሁን 23 ዓመቴ ነው። ለረጅም ጊዜ በጎ ፈቃደኛ ሆኜ በተለያየ መንገድ የተለያየ ቦታ ላይ ከጥበብ የትኛውንም ነገር ሰራ ነበረ። ያ መንገድ ይዞኝ መጣ። የሆነ ቦታ ላይ ግን በተለይ ዩኒቨርሲቲ በገባሁበት ጊዜ የሀገራችን ችግር የምግብና የእንጀራ ጉዳይ እንደዚህ አይነት ችግር እንዳልሆነ ገባኝ። እና ሜንቶርሺፕ ከዚህ በፊትም ሌላ ሚዲያ ላይ ለመጥቀስ ሞክሬያለሁ። የእርዳታ ጥሪ ብዬ ሰዎች እኔ እንዲያግዙኝ ትልቅ ቦታ እንድደርስ ብዙ ነገር አደርግ ነበረ። በልጅነቴ የ17 የ16 ዓመት ልጅ እያለሁ ትልቅ ቦታ የምደርስበት መንገድ እፈልግ ነበረ። ያ መንገድ ያለኝን የመናገር ችሎታ በተሻለ መልኩ በጥበባዊ መንገድ ቀርጾ ከዛ ሰዎች አይምሮ ላይ በመስራት ሰዎች እንዲለወጡ ማድረግ እንደሚያስችል ገባኝ። ስለዚህ የጎደለው ሆድ፣ የተራቆተው ሰውነት በተገነባ አይምሮ መስተካከል ይቻላል ብዬ አሰብኩኝ እና የሰው አይምሮ ላይ ኢንቨስት በማድረግ ሰውን አመለካከቱ፣ ህይወቱን፣ ኑሮውን፣ የገቢ ምንጩን ሁሉንም መቀየር እንደሚቻል ገባኝ። እኔም እንደዛ ነበር ያደረኩት። ሀሳቤ ሲለወጥ ነው ህይወቴ የተለወጠው። ስለዚህ ማድረግ ያለብኝ ሰዎችን መርዳት የምፈልግ ከሆነ የእውነት የምወድ ከሆነ ለሀገሬ የሆነ ነገር ማድረግ አለብኝ ብዬ የማስብ ከሆነ ወጣቶችን አስተሳሰባቸው እንዲለወጡ ማድረግ ነው ያለብኝ ብዬ አመንኩኝ። መንቃትና ማንቃት መብቃትና ማብቃት የሚል ህይወት አማይጂ እንደ መምህር እንደ ጓደኛ እገዛ በማድረግ ለሰዎች መንገድ ማሳየት በጣም ትልቅ አማራጭና መንገድ እንደሆነ ተረዳው። ከዛ ቀንና ሌሊት በተለያየ መንገድ ራዕይ ላይ መስራት ቻልኩ። የተለያዩ ስልጠናዎችን ወሰድኩኝ። እነዛ ነገሮች እኔን ወደምፈልገው መንገድ አሁን ወደማየው መንገድ ወሰዱ። ትንሽ ቁጥር ጀምሮ በጣም ብዙ ወጣቶችን የተለያዩ ዩኒቨርሲቲዎች ላይ የዝርኩን ማሰልጠን ዋና ነገር የሆነ የምርም ትልቅ ሰዎች ሲናገሩ ወጣቶች እንደ ምክር ነው የሚቀበሉ። ከኔ ግን እንደ ህይወት ምንድ ስለሚቀበሉ እንዴት እኔ ከጠበበ አስተሳሰብ እንደወጣው እንዴት ራሴ ላይ መስራት እንደቻል እንዴት ተጠያቂ እንደመሆን ለእድገቴም ለውድቀቴም ስነግራቸው ሀሳቤ ሳካፍላቸው የምር ለውጦች ማየት ጀመርኩና ያ ነገር የህይወት ስራ የሆነ በቃ በደስታ የምሰራው ነገር ሆነ። በዛ ነው የጀመርኩት።
በቅርቡ እንግዲህ ስለ አብሮነት፣ ስለ ይቅርታና ግጭት አፈታትን ስለመሰሉ ጉዳዮች የሚያነሳሳ ስልጠና ከተለያዩ ክልሎች ለመጡ ወጣቶች መስጠትሽን ሰምቻለሁ። ይህን መሰል መርሃ ግብር ማዘጋጀት አስፈላጊ የሆነበት ምክንያት ምንድን ነው? በተለይ በአሁኑ ሰዓት በምን መልኩስ ነው ስልጠናውን የምሰጡት?
አብሮነት ውበት የሚል ሀሳብ ያመጣሁት እንዴት ነው? አንድ ሰው ካላወቀ ለሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደ ግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ ነው የማስበው። ስለዚህ አይምሯቸው ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን። የሚያነቃንን ሙዚቃ፣ የሚያነቃንን ፊልም፣ ቲያትር፣ የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት። በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጥኛለሁ፣ ከ30 የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፒሪየንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብረን እንዴት እንኖር፣ እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩኝ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ይላል። አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቀታችን ገንዘብ ነው። የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ህይወታችን ልቀት ለጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነስተን እንዴት ለብዙሀን መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ መድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎትም ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ እሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር የማቴሪያል፣ የመንገድ፣ የህንፃ የምናምን ስራዎች ቢሰሩ እንኳን በአንድ ክብሪት መግፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋ ነው ችግሩ ያለው? የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛፍ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ትተን ውጤቱ ላይ ነው ያተኮር ነው ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሳሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀው እና ጥሩ ምላሽ ነበረ ከወጣቶቹ የሚያገኘሁት። አሁን የላኩልኝ ነበር ሀሳባቸውን ብዙዎቹ።
በስራሽ አጋጣሚ ቀደም ብለሽ እንደጠቀሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ?
ካሁን በጣም አጥፊ ናቸው፣ መጥፎ ናቸው ብለን የምናቸው ሰዎች ቀርቤ ሳይ እውነታው እንደዛ አይደለም። ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብዬ አላስብም። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደርጉት። ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጠው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን፣ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች መልካም ሀሳቦችን ወጣቶች ለመትከል አለብን የሚለውን ነገር በእውነት ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል። የምንማረው እንግዲህ አብዛኞቹ ተማሪዎች ናቸው። ወጣቶች እንግዲህ ከ70% ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል። አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው፣ ከኢለመንታሪ ከዩኒቨርሲቲ ድረስ። እና የምንማረው ትምህርት መሬት የወረደ ነገር አይደለም፣ አይጨበጥም፣ ፕራክቲካሊ የምንሞክረው አይደለም። ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማሰብ ስህተት ነው። የአስተሳሰብ ልቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ፣ የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋርም የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርሲቲዎች ጋር እሰራለሁ፣ ከሃይስኩሎች ጋር እሰራለሁ። ግን ይበልጥ ደግሞ የመንግስት አጽንኦት ሰጥቶት አስተሳሰብ ላይ መሰራት አለበት የሚለውን በደንብ አስምሮበት፣ ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር በተሰጠው ትኩረት እንደውም ከዛ በላይ አስተሳሰብ ለውጥ ላይ መስራት ሊሰጥ ይገባል ብዬ በደንብ አድርጌ አስምሬ መናገር እፈልጋለሁ።
በጣም አመሰግናለሁ ሀና። አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ ዓመት እየደረሰ ነው። ወጣቶች በአዲሱ ዓመት እንዲያሳድጉት የምትፈልጊው፣ በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድን ነው?
አንደኛው ነጋችንን እናድን የሚል ሀሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን። ትላንትናችን አልፏል። ትላንትናችን በዛሬያችን ውስጥ አንዳች ጠብታ ለውጥ ሊያመጣ አይችልም። እጃችን ላይ ያለው ዛሬና ነገ ነው። ስለዚህ ትላንትናችንን በትላንትናችን አንጣላ። እኔ በትላንትና አንጣላም። በትላንትና ከሰዎች ጋር ትላንትና ምንም አይነት ነገር አይጠቅም እኔ ጋር። ዛሬ ግን በእጃችን ላይ ያለች እና ውሳኔ መወሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጪ ትላንትናችን ላይ ያለው ነገር ህይወታችንን ወደፊት ከማበላሸት ውጪ ምንም አይነት ተጽዕኖ፣ ምንም አይነት እድል ይኖረዋል ብዬ አላስብም። ጥቅም የለውም። ስለዚህ አንደኛው አስተሳሰባችን ላይ ብንሰራ፣ ራሳችን ላይ ኢንቨስት ብናደርግ፣ መድረሻችንን ብናጣው። ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚወስነው መንገድ ሲሄድ። ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው፣ ከአስር ዓመት በኋላ የት እየሄድኩ ነው፣ ከዛ እንደዚህ አደረግን እንደዚህ አደረግን ከዛ እያልን ራሳችንን ብንጠይቅ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፍ ነው ያለው። እንደምናየው የምንማረውን ነገር እያደረግነው አይደለም። ስነ ዜጋና ስነ ምግባር እንማራለን፣ ግን ምግባርም ትውልድም እያፈራን አይደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በህይወት በጭርጥ የሚታዩ ነገሮችን ለተማሪዎች ለወጣቶች እናሳይ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለሁ።
ሀና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ።
እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የማህበራዊ ትስስሮችና መስተጋብሮችን አለመገደብ የኮሮና ቫይረስ ወረርሽኝን በፍጥነት እያስፋፋ መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። በኮቪድ-19 ተይዘው የነበሩና አሁን ያገገሙ አስተያየት ሰጪዎችም አካላዊ ርቀትን አለመጠበቅ ለበሽታው እንደሚያጋልጥ ገልጸዋል። ፀሐይ ዳምጠው።
በኢትዮጵያ የኮቪድ-19 ወረርሽኝ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር መረጃዎች ያመላክታሉ። እስካሁን ምርመራ ከተደረገላቸው ከ794,000 በላይ ሰዎች እስከ ነሐሴ 19 2012 ዓ.ም ድረስ ብቻ ከ43,000 በላይ የሚሆኑት ቫይረሱ ተገኝቶባቸዋል። ከ15,000 በላይ ከቫይረሱ አገግመዋል። ከ26,000 በላይ የሚሆኑ ሰዎች ደግሞ አሁንም በቫይረሱ ተይዘው ያሉ ናቸው። በቫይረሱ ሕይወታቸው ያለፈ ሰዎች ቁጥር 692 የደረሰ መሆኑን የኢትዮጵያ ጤና ሚኒስቴር መረጃ ያሳያል። ዶክተር ተገኔ ረጋሳ የጤና ሚኒስቴር ኮሚኒኬሽን ዳይሬክተር ናቸው። እርሳቸው እንደገለጹት በኢትዮጵያ የኮቪድ-19 በፍጥነት መስፋፋት ምክንያት የህብረተሰቡ መዘናጋት ነው።
መዘናጋት እና ቸልተኝነት ከዚህ በፊት ስንል እንደነበረው አሁን ላይ በተለይ አላስፈላጊ ዋጋ እያስከፈለ እንዳለ መረዳት ይቻላል። በኮሮና ቫይረስ የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ መጥተዋል። መያዝ ብቻ ሳይሆን በቫይረሱ የሚሞቱ ሰዎች ቁጥርም በጣም እየጨመረ ነው ያለው። በተለይ ደግሞ በጣም እያሳሰበን ያለው ከዚህ በፊት ገምተው ተጓዳኝ በሽታ ያለባቸው ሰዎች፣ በእድሜ የገፉ ሰዎች በቀላሉ በቫይረሱ ከተያዙ ህይወታቸው ያልፋል የሚል ነበረ። አሁን ላይ መረጃ የሚያሳየው ህይወታቸው ያለፈ ያለው ሰዎች ሌሎች ተጓዳኝ በሽታ የለለባቸው በእድሜም ያልገፉ ጭምር በዚህ በሽታ ከይዞ ህይወታቸው እያለፈ ነው። ስለዚህ በጣም ሊያሳስብ ይገባል።
በተለይ የማህበራዊ ትስስር ልምዶች ባሉበት መቀጠልና እንደተለመደው እርስ በርስ መጠያየቅ፣ በአንድ ቦታ መሰብሰብና ሌሎችም ለቫይረሱ ስርጭት መንስኤ የሆኑ ልምዶች አለመለወጣቸውን አብራርቷል ዶክተር ተገኔም።
በዋናነት በመንፈስ መተባበር፣ መተጋገዝ፣ አንድ ላይ መቆም ነው በዋናነት ማድረግ ያለብን። በተለይ የሚያጋልጠዋሉ ለምሳሌ የቀብር ስነ ስርዓት ጋር ተያይዞ አሁን አንዳንድ ቦታዎች ላይ መመሪያውንም ተላልፎ ብዙ ሰዎች ይድብ ብሎ ይህንን የቀብር ስነ ስርዓት መሳተፍ ይታያል። ይሄ በጣም ስህተት ነው። ከዚህ ጋር ተያይዞ ብዙ ቦታዎች ላይ ያጋጠሙ ችግሮች በአንድ ሰው ምክንያት ብዙ ሰዎች ቫይረሱ እንደተያዙ መረጃዎች ያሳያሉ። ሰርግ፣ እንደዚህ ሰዎች የሚሰባሰቡበት ማህበራዊ መስተጋብሮቻችንን ገታ ማድረግ በጣም አስፈላጊ ነው የሚሆነው። ማህበራዊ ኑሯችንን አብረን ስናስኬድ ደግሞ ጥንቃቄዎች በተሞላበት ማስክ በማድረግ ርቀት በመጠበቅ እንዲሁም ንጽህናዎቻችንን በመጠበቅ ማከናወን መቻል አለብን። እኛ እንደ ጤና ሚኒስቴር ይሄንን በተደጋጋሚ እየመከርን ነው ያለ ነው። ህብረተሰባችንም ይሄንን ተግባራዊ ማድረግ መቻል አለበት።
ማህበረሰቡ በቤቱ መቆየት ብቻ ሳይሆን ይህ ጊዜ እስከሚያልፍ ድረስ ከውጭም ሰው እንዳይመጣበት መገደብ መቻል አለበት ብለዋል የኮሚኒኬሽን ዳይሬክተሩም። አርቲስት ቀልቤሳ መገርሳ በኮቪድ-19 ተይዘው ከተሻላቸው ሰዎች አንዱ ነው። በኢትዮጵያ ቫይረሱ መከሰቱን እንደሰማ እሱም ሆነ ቤተሰቦቹ ለረዥም ጊዜ ከቤት ሳይወጡ መቆየታቸውን ገልጿል። ነገር ግን የቫይረሱ ተጠቂ ከመሆን አላመለጥም። ይህ እንዴት ሊሆን እንደቻለ ይናገራል።
ሌላ በሽታ ይነብሩና የተኮረ በሽታ ነበረብኝ። ከዛ ህክምና ስከታተል ነበር። እንደ ታይፎይድ እና ታይፎይድ መስሎኝ ሰውነቴ ሲተባበር ድጋሚ ምርመራ አደረግኩኝ። እንዳለ ንጹህ እንደሆንኩኝ ሲነግሩኝ ምርመራ እንዳደርግ እና ሳምፕል እንድሰጥ ሐኪሞቹ አበረታትኝ። እዛ የነበርኩበት ምናልባት ብለው ከዛ ሄድኩኝ እና ሰጠው። ከሰባ ሁለት ሰዓት በኋላ ሲያሳውቁኝ ፖዚቲቭ እንደሆንኩ ነገሩ። ያኔ ደንግጫለሁ። እርግጥ 15 ቀን ከዛ በላይ ከቤት ያልወጣ ሰው እንዴት ሊይዘው ይችላል የሚለው ነገር ያኔ ነው ወደ አእምሮ የመጣው። ምንድን ነው ብዬ ያው ወደ ምርመራ ገብተን እናረጋግጥ እንዲህ ነው ማለት ስለማንችል ወዲያው ቤታችን ውስጥ ያሉ ሰዎች በሙሉ እንዲመረመሩ ተደረጉ። ሲደረግ ያው ከቢሮ አካባቢ መጣ ብዬ የምለው ቤተሰብም እኔም በተለይ ወጥተን አናውቅም። ለብዙ ጊዜ ውስጥ ያ ሰው ፖዘቲቭ እንደሆነ ተነገረ። ያው ምንጩ ታወቀ ማለት ነው ከሰው ቢሮ አካባቢ እንደመጣና እኛም ቤታችን ውስጥ ሆነን የዚህ ሰለባ መሆናችን አወቅን።
ለ16 ቀናት በለይቶ ማቆያ ያሳለፈው ቀልቤሳ ትንሽ መዘናጋት ብዙ ስቃይን ያስከትላል ስል የነበረበትን ሁኔታ አብራርቷል።
ያለማመኑ ጉዳይ ነው ለዚህ የሚመጣው ቢሆን እኔም ቢሆን አሁን እንግዲህ የብዙ የተለያዩ የግንዛቤ ማስመጫ ስራዎችን ስራ ነበሩ። እንደዚህ የኮቪድ ጉዳይ እንደዛ እየሰራው እንኳን ብዙ ያው እጠነቀቃለሁ፣ ራሴን እጠብቃለሁ እንጂ ይህ ነገር እውነትም አለን ጥያቄ ይፈጥርብኝ ነበር። በኋላ ላይ የመጀመሪያው ሰው ሆይ ያየሁት ራሴን ነበር። እኔ ራሴን ነው በቃ መጀመሪያ ፖዘቲቭ የተባለ ሰው አየ። እንደዚህ ሰው ራሱ ላይ እስኪደርስ ድረስ መጠበቅ የለበትም። ማንኛውም ሰው መጠርጠር አለበት። ምክንያቱም በሽታው አለ፣ በቃ አይተናል። ቫይረሱ አለ፣ መኖሩን ደግሞ ራሳችን አረጋግጠናል። ሮማን ክፍል ውስጥ ቆይቻለሁ፣ እዛ ውስጥ የታመሙ ሰዎችን አይቻለሁ። ከዛ ውጭ ባለው ደግሞ ጤናማ ምንም አይነት ምን አለባቸው ብለሽ የማታስቢ ወይም ማያስሉ ወይ ደግሞ የሆነ ሌላ የኮቪድ ምልክቶች የማያሳዩ ሰዎችም አጋጥመውኛል። እነዚህ ሰዎች አሁን ቫይረሱ አለባቸው ምርመራ በተደረገላቸው ጊዜ እነዚህ ሰዎች እዛ ውስጥ አሉ። ጽኑ ህሙማን በነበረ ሰዓት ላይ እኔንም በጣም ነበር ያምለን። የ26 ቀን አካባቢ ያለ ኦክሲጅን መቆየቱ በጣም ከባድ ነበር የሚባለው።
ማንኛውም ሰው የቫይረሱ አስከፊነት ለመረዳት ቤቱ እስኪመጣ መጠበቅ የለበትም ይላል ቀልቤሳም። ራሱንና ቤተሰቦቹን ለማትረፍ ከጤና ሚኒስቴርና ማህበረሰብ ጤና ኢንስቲትዩት የሚተላለፉ መልእክቶችን ተግባራዊ ማድረጉ ግዴታ ነው ሲል ይናገራል። የማህበራዊ መስተጋብሮችን መገደብ ሌላኛው መፍትሄ ነው በማለት መልእክቱን አስተላልፏል። አርቲስቱም
የአስቸጋሪ ጊዜ ሰው ባይመጣብን ነው የምንለው፣ ወይም እኛም ወደ ሰው ባንሄድ ያጓጓል። ልክ ነው፣ እውነት ነው፣ ባህላችን ነው። ከሰው ጋር ብንበላ ደስ ይለናል። በዓል አብረን ብናከብር፣ ቡና አብረን ብንጠጣ ደስ ይለናል። ግን ይህ ደግሞ ወቅቱ ደግሞ አሳሳቢና አስቸጋሪ ስለሆነ እኛም ወደ ሰው ቤት ባንሄድ ነው የምንለው። ምክንያቱም በዚህ የተነሳ እንግዲህ አስር ከአስር ሰው በላይ ሊሆን ይችላል እንደውም የተያዘው። እኔ ግን በቁጥር የማውቀው 10 ሰው በእኔ ዙሪያ ተይዟል። እንግዲህ ይሄ ሁሉ በእንግድነት የመጣ ነው። ሰው በጣም ጥንቃቄ ማድረግ አለበት።
የነገውን ማህበራዊ ህይወታችንን ለማስቀጠል የዛሬውን ማህበራዊ መስተጋብር መገደብ ይኖርብናል ብሏል ቀልቤሳም። አስቀድሞ መጠንቀቅን የመሰለ ባለመኖሩ ህብረተሰቡ ራሱን ከኮቪድ-19 እንዲከላከልም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የተባበሩት መንግስታት ድርጅት የኮሮና ቫይረስ ወረርሽኝ የመጪው ትውልድ ተስፋ የሆኑ ህጻናትን አደጋ ላይ ጥሏቸዋል ሲል መንግስታትም ትምህርት ላይ የበለጠ አተኩረው እንዲሰሩ ጠይቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ስመኝሽ ቆየት አቀርባለች።
በኮሮና ወረርሽኝ ምክንያት ከአንድ ቢሊየን በላይ የሚሆኑ ህጻናት ከትምህርት ቤት ውጪ መሆናቸውን በአስጊ ሁኔታ ውስጥ የሚኖሩ ህጻናት ትምህርት እንዲያገኙ ለማገዝ የተቋቋመ ዓለም አቀፍ ፈንድ አስተዋወቀ። ትምህርት ሊዘገይ አይገባም በሚል መሪ ቃል የሚንቀሳቀሰው የተባበሩት መንግስታት ድርጅት የህፃናት ፈንድ ከነዚህ ህፃናት ውስጥ አብዛኞቹ ወደ ትምህርት ገበታቸው ላይመለሱ ይችላሉ ሲል አስጠንቅቋል። የፈንዱ ዋና ዳይሬክተር ያስሚን ሸሪፍ ከአሜሪካ ድምጽ ጋር ባደረጉት ቆይታ ትምህርት ሊዘገይ አይገባም ምን በመደገፍ ልጆችን ወደ ትምህርት መመለስ ይቻላል ይላሉ።
ጥያቄው እንዴት ያንን ማድረግ እንደምንችል አይደለም። ምክንያቱም ማድረግ ከጀመርን ቆይተናል። አሁን እየተነጋገርን ባለንበት ሰዓት በችግር ውስጥ ያሉ ህጻናት ባሉበት ሁኔታም ቢሆን ትምህርት እንዲያገኙ እየረዳን ነው።
ሸሪፍ ፈንዱ የተቋቋመው በተለይ በአስቸኳይ አደጋና አስጊ ሁኔታ ውስጥ ያሉ ህጻናትን ታሳቢ በማድረግ መሆኑን ይገልጻሉ።
ትምህርት ሊዘገይ አይገባም የሚለው ፈንድ በዋናነት የተቋቋመው በድንገት የሚፈጠሩ አደጋዎችን፣ ተፈጥሯዊ መቅሰፍቶችን፣ እየተባባሱ የሚሄዱ ግጭቶችና ወረርሽኞችን ለመቋቋም ነው።
የህጻናቱ ፈንድ የተቋቋመው እንደ ኢትዮጵያ አቆጣጠር በ2016 ዓመተ ምህረት በቱርኳና ከተማ ኢስታንቡል በተካሄደው ዓለም አቀፍ የሰብአዊ ጉዳዮች ጉባኤ ላይ ነው። ከዛን ጊዜ አንስቶ በግጭቶች መሃል አጣብቂኝ ውስጥ የሚገኙ በሰው ሀገር የተሰደዱ ወይም ሀገራቸው ውስጥ ከአካባቢያቸው የተፈናቀሉና የአየር ንብረት ያጠቃቸው ህጻናት ቁጥር 3.5 ሚሊዮን ደርሷል። እስካሁንም ምዕራብ አፍሪካ በሳህል አካባቢዎች፣ ከሳህራ በታች ባሉ አፍሪካ ሀገራት፣ በአፍጋኒስታን፣ ባንግላዴሽና መካከለኛው ምስራቅ ያሉ ህጻናት በፈንዱ ተጠቃሚ ሆነዋል። እንደ ሸሪፍ ገለጻ ፈንዱ በአሁኑ ሰዓት በ35 ሀገሮች የሚንቀሳቀስ ሲሆን በድንገት የተከሰተው ወረርሽኝ ግን የመንግስታቱን ድርጅትና አብረውት የሚሰሩት መንግስታዊ ያልሆኑ ተቋማት ትምህርት የሚያደርሱበትን መንገድ እንዲለውጡ እያስገደዳቸው ነው። እንደ አካል መራራቅ ያሉ አዳዲስ ህግጋትን እየተገበሩ እንደሆነና ትምህርት ቤቶች በተዘጉበት ሁኔታ ባላደጉ ሀገራት የሚገኙ ህጻናት በርቀት ትምህርት ሊያገኙ የሚችሉባቸውን ሁኔታዎች እየቀረጹ እንደሆነም ሻሪፍ ይገልጻሉ።
ቴክኖሎጂ እንጠቀማለን። ሬዲዮኖችን፣ መምህራንን፣ ትምህርት ቤቶችን ተጠቅመን የጤናና ንጽህና አጠባበቅ ችግሮችን ለመፍታት እንሞክራለን። ህጻናት በቀን ማግኘት የሚገባቸውን ምግብ እንዳያጡም ምግብ እናቀርባለን።
ወረርሽኙ ከመከሰቱ በፊት በዓለማችን ላይ ወደ 75 ሚሊዮን የሚጠጉ ህጻናት የትምህርት አቅርቦት እንደማያገኙ ተገምቶ ነበር። ኮቪድ-19 ባስከተለው ቀውስ ይሄ ቁጥር ማሻቀቡን ሻሪፍ ይናገራሉ። በዚህ ችግር ውስጥ ያሉ ህጻናትን ለማገዝ ትምህርት ሊዘገይ አይገባም የተሰኘው ፈንድ 310 ሚሊዮን ዶላር አስቸኳይ እርዳታ እንዲደረግለትም እየተማጸነ ነው።
አብረን ስላመሸን ደስ ብሎናል። ቀሪው ምሽት የተባረከ እንዲሆን እንመኛለን። ኤልያስ አስማረ በቅንብሩ፣ ትዝታ በላቸው በአርትኦት፣ ሀብታሙ ዝዩም ደግሞ መሰናዶውን በመምራት አብረናችሁ አምሽተናል። የነገ ሰው ይበለን።